ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11052 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ጤናስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ መስከረም 7 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈው የሳተላይት ፕሮግራም አሁን ይጀምራል። የመጀመሪያውን ክፍል ያን ሰዓት ፕሮግራማችንን የምንጀምረው በየሳምንቱ እሁድ በምናቀርብላችሁ የሳምንቱን ዋና ዋና ዜናዎች በምናሰማበት የፍካሬ ዜና ይሆናል። ከዚያም ሎሬት ጸጋዬ ገብረ መድህን በ1996 ዓ.ም ተመረተ የኢትዮጵያ ዴሞክራሲያዊ ኃይሎች ህብረት መስረታ ወቅት ያደረጉትን ንግግር አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በሁለተኛው ክፍል ፕሮግራማችን ከመጽሐፍት ዓለም ዝግጅታችን ይቀርባል። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነተናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን። በቅድሚያ ርዕሶቹ።
ምስራቃዊ የሀገራችን ክፍል በግጭት መሰንበቱ ተሰማ። ወያኔ መምህራንን ሰብስቦ አፍኖ ለመያዝ ማቀዱ ታወቀ። የገንዘብ ግሽበትና የገበያ ዋጋ በእጅጉ እየናረ በመሄድ ላይ መሆኑ ተገለጸ። በድጋሚ የቆሻሻ ክምር አደጋ ማድረሱ ተሰማ። ወያኔ በደብረ ዘይት የከፈተው የአህያ ቄራ ስራ እንዲጀምር ፍቃድ ሊሰጥ መሆኑ ታወቀ። የጎርፍ አደጋ በህዝብና በንብረት ላይ ጉዳት ማድረሱ ተሰማ። ምስራቃዊው የሀገራችን ክፍል በግጭት መሰንበቱ ተሰማ። የዛሬ 5 ወር በጭንሐሰንና በባቢሌ ድንበር ተብሎ በተነገረ ግጭት የበርካታ ንጹሃን ዜጎች ህይወትን እንደቀጠፈና መንደሮችን አፍርሶ ገበሬዎችን እንዳፈናቀለ መጠቀሱ አይዘነጋም። በወቅቱ ከዚህ ግጭት ጀርባ የወያኔ እጅ እንዳለበት ሲገለጽ እንደነበረ የሚታወስ ነው። በቅርቡ 15 ቀናት ማስቆጠሩ የሚነገርለት ግጭት ሰፊ አካባቢን ያካለለ መሆኑን መረዳት ተችሏል። በምስራቅ ከጭንሐሰን እስከ ወለንጭቲ፣ በደቡብ ምስራቅ ደግሞ በቦረና በያቤሎ መከሰቱ ይነገራል። በዚህ ግጭት የሶማሌ መደበኛ ወታደሮች መሰለፋቸውን የሚያሳይ መታወቂያ የያዙ መማረካቸው ይነገራል። ይህን ግጭት በተመለከተ የፖለቲካ ተንታኞች ከዚህ ግጭት ጀርባ የውጭ ኃይል በተለይም ደግሞ የሶማሌው ጽንፈኛ አልሸባብ ሊኖር እንደሚችል ግምታቸውን ሲሰጡ ረገጥ አድርገው የሚያስረዱት ግጭቱን የቆሰቆሰው ወያኔ እንደሆነና ሁለቱንም ወገኖች ደም እያፋሰሰ ያለው ወያኔ ለመሆኑ ሰፊ ትንተና በመስጠት ያስረዳሉ። የወያኔ የዘር ፖለቲካ ጦስ ደም እያፋሰሰ መሆኑን የሚያስረዱት ከመተሃራ ወደ ሐረር ሲጓዙ የነበሩ መንገድ በሚዘጉ የታጠቁ ኃይሎች መታወቂያ እየተጠየቁ የብሔረሰባቸው ማንነት ይታይ እንደነበር ያስረዳሉ።
በወያኔ ተቋቁሞና ተጠናክሮ በንጹሃን ዜጎች ላይ በደል እንዲፈጽም የተሰማራው ልዩ ፖሊስ የተባለው ሽፍታ ቡድን እያካሄደ ያለውን ጥቃት በመቃወም በያጣጫው የተቃውሞ እንቅስቃሴ እየተደረገ ሲሆን፣ ባለፉት 3 ቀናት በተለይ በሐረር የተለያዩ ከተሞች ውጥረቱና ግጭቱ ተባብሶ ጉዳት የደረሰ መሆኑ ታውቋል። በጅጅጋ በሚኖሩ የኦሮሞ ነዋሪዎች ላይ ጥቃት ተፈጽሞ ወደ ሐረሪ የሄዱ ሲሆን፣ በአወዳይ በሶማሌ ዜጎች ላይ የበቀል እርምጃ ተወስዶ በተወሰኑት ላይ ጉዳት የደረሰ መሆኑና ሌሎችም ወደ ሐረር እየሸሹ መሆናቸውም ተነግሯል። አገዛዙ በደደርና በአወዳይ ግጭቶች መኖራቸውን አምኖ ሁኔታውን ለመቆጣጠር የፌዴራል ፖሊስ የተላከ መሆኑን የወያኔ ባለሥልጣኖች ገልጸዋል። በዛሬው ቀንም በምስራቅ ሐረርጌ በሚገኘው ካራ ሚሌ በሚባለው ቦታ የአጋዚ ኃይሎች 7 ዜጎችን የገደሉ መሆናቸውን አንዳንድ ምንጮች ጠቁመዋል። በትናንትናው ቀን በአወዳይ፣ በደደር፣ በቆቦ፣ በጨለንቆና በሌሎች ከተሞችም የተቃውሞ ሰልፍ የተደረገ ሲሆን፣ በዛሬው ቀንም በባቢሌና በድሬዳዋ አካባቢ በምትገኘው መልካ ጀብዱ በተባለች ቦታ የተቃውሞ ሰልፍ መደረጉ ታውቋል።
የወያኔው ልዩ ፖሊስ በህዝቦች ላይ የሚፈጽመው የግፍ ግድያን በመቃወም ሰሞኑን በሐረርጌ የተለያዩ ከተሞች የተቃውሞ እንቅስቃሴዎች መደረጋቸው የሚታወቅ ሲሆን፣ በግጭቱ የሞቱት ሰዎች ከ30 እስከ 45 የደረሰ መሆኑ እየተነገረ ነው። በአሁኑ ወቅትም በሁለቱም ከተሞች ውጥረት የሚታይባቸው ሲሆን፣ በተለይም ከጅጅጋና ከአወዳይ ከተማ የተፈናቀሉ ሰዎች የተሰደዱበት የሐረር ከተማም እንዲሁ ውጥረት ያለበት መሆኑ ይታያል። የወያኔ ጸጥታ ኃይሎች በጅጅጋ ከኦሮሞ ብሔረሰብ ሌላ የሌሎች ብሔረሰብ አባላትን እያነሱ ሲሆን፣ ከውጫሌና ከሌሎች ከተሞችም ኦሮሞዎችን እንዲወጡ እያደረጉ መሆኑ ታውቋል። በሐረር ከተማ የወያኔ ጸጥታ ኃይሎች በተሰበሰቡ ሰዎች ላይ በተኮሱት ጥይት አንዲት ሴት ስትገደል ሌሎች 2 ሰዎች መቁሰላቸው ተነግሯል። ይህ በእንዲህ እንዳለ በወያኔ የተሾሙት የኦሮሞና የሶማሌ ክልል ተብዬ ባለስልጣኖች እርስ በእርስ መወነጃጀል የጀመሩ መሆናቸው ታውቋል። የሶማሌ ክልል መንግስት ተብዬ ረቡዕ ዕለት በሰጠው መግለጫ ቄሮ ተብለው የሚጠሩት የኦሮሞ ወጣቶችና የኦነግ ታጣቂዎች በሶማሌ ሕዝብ ላይ የሽብር ተግባር እያካሄዱ መሆኑን ጠቅሶ የኦሮሞ ክልል ባለስልጣኖች በይፋም ሆነ በጀርባ ድርጊቱን ሲገፋፉ የቆዩ መሆናቸውን በመግለጽ ከሷል። የኦሮሞ ክልል ቃል አቀባይ ተብዬው በበኩሉ በፌስቡክ እና በሌላ መድረክ በሰጠው የአሳፋ መግለጫ የሶማሌ ክልላዊ መንግስት የሰጠው መግለጫ አሳዛኝ ነው በማለት ነቅፎ፣ የሶማሌ ክልል ባለስልጣኖች በክልል ደረጃ ኃይል አደራጅተው በኦሮሞ ህዝብ ላይ ጭፍጨፋ ማካሄዳቸውን አውግዟል። ሰሞኑን ብሔረሰብን መሰረት ባደረገ የተነሳው ግጭትና የጠፋው የሰው ህይወት የወያኔ ዘር ክፍፍልና የጥላቻ ፖሊሲ ውጤት ከመሆኑም በላይ ወያኔ ሁን ተብሎ የሚገፋፋ አስከፊ ድርጊት መሆኑን የሚገልጹ ወገኖች በዜጎች መካከል ልዩነትና ጥላቻ የሌለ መሆኑን አስረግጠው መሰረታዊ መፍትሄው ዘረኛውንና አረመኔውን የወያኔን አገዛዝ ማስወገድ ብቻ ነው ይላሉ።
በሐረርጌ ክፍለ ሀገር በተለያዩ ከተሞች የተፈጠረው ውጥረት አሁንም የቀጠለ መሆኑ ታውቋል። ከማክሰኞ ጀምሮ ከጅጅጋና ከቶጎ ውጫሌ ከቀብሪ ዳሃር የሚፈናቀሉ ኦሮምኛ ተናጋሪ ዜጎች ቁጥር የጨመረ መሆኑም ተነግሯል። ብዙዎቹ ወደ ሐረር የተጓዙ ሲሆን የተወሰኑት ወደ ጭናክስትንና ድሬዳዋ ከተሞች እንደተወሰዱ ታውቋል። በጅጅጋ ከተማ አንዳንድ የንግድ ቦታዎች ጥቃት ተሰንዝሮባቸው የተዘረፉ መሆናቸውን የተነገረ ሲሆን፣ የልዩ ፖሊስ ኃይሎች ዜጎችን እያስገደዱ እንዳስመጧቸው ይነገራል። ከአወዳይና ከሌሎች ከተሞች የተባረሩ የሶማሊኛ ተናጋሪዎች ቁጥርም እየጨመረ ይገኛል። ከሁለቱም በኩል ወደ ሐረር የመጡ በአንዳንዶች ግምት እስከ 20,000 ደርሷል የተባለ የተጋነነ ነው የተባለ ቢሆንም ቢያንስ በሺህ የሚቆጠር መሆኑን ለማረጋገጥ ተችሏል። በሐርጌሳ ከተማ 2 የኦሮሞ ተወላጆች የሆኑ ኢትዮጵያውያን የተገደሉ መሆናቸው የተዘገበ ሲሆን፣ በርካታዎች ወደ ኢትዮጵያ እየተመለሱ መሆናቸውና ሌሎችም የሶማሊላንድ መንግስት ባዘጋጀው ካምፕ ውስጥ እንዲሰፍሩ እየተደረገ መሆኑ ታውቋል። በተለያዩ ከተሞች ወያኔ አገዛዝን በማውገዝ የሚደረገው የተቃውሞ ሰልፍ ቀጥሏል። የሶማሌ የክልል አስተዳደርም በአወዳይ ለሞቱት ሶማሊኛ ተናጋሪዎች ለ7 ቀናት ያህል ብሔራዊ ሐዘን እንዲሆን አውጇል። ይህ በእንዲህ እንዳለ በሁለቱ የክልል ባለስልጣኖች መካከል እየተካሄደ ያለው ዘለፋና ስድብ መግለጫው እየቀጠለ መሆኑ ተስተውሏል። የሶማሌው ክልል በድረገጹ ላይ ባወጣው መግለጫ የኦሮሚያ ክልል ፕሬዝዳንት ለማ መገርሳ በአወዳይ ከ43 ሰው በላይ ሶማሌዎችን ስለጨፈጨፈ ከስልጣን እንዲወርድ ጠይቋል። ከዚህ በተጨማሪ በድረገጹ ላይ ጫትና ሌሎች አትክልቶች ተመርዘዋል እና አትጠቀሙ የሚሉ በሐሰት የተሞሉ መልእክቶች መተላለፋቸው ብዙዎችን አስቆጥተዋል። ከማክሰኞ ጀምሮ እየተካሄዱ ያሉት ኑታዎች የሚገመግሙ ወገኖች ግጭቱ ሆን ተብሎ በወያኔ አገዛዝ ከፍተኛ ባለስልጣኖች የሚገፋ መሆኑን ተደርሶበታል ብለው የገለጹ ሲሆን ህዝባዊ እንቅስቃሴን ለማዳከም የተሸረበ ሴራ ነው የሚል አስተያየትም በስፋት ይሰጣል።
በሐረር ክፍለ ሀገር በተለያዩ ከተሞች የተባረሩ የኦሮሞ ተናጋሪና የሶማሌ ተናጋሪ ዜጎች ቁጥር ከ50,000 በላይ የደረሰ መሆኑን አንዳንድ ምንጮች ገለጹ። መፈናቀሉ እስከ ቅዳሜ መስከረም 6 ቀን የቀጠለ መሆኑ ሲታወቅ የተፈናቃዮቹ ቁጥር ያልተቋረጠ ሲሆን በአንዳንድ ክፍሎች ግምት ቁጥሩ ከ100,000 በላይ ሊሆን ይችላል ተብሏል። ከአካባቢው መረጃ አገኘው የሚል የዜና ምንጭ እንደገለጸው ከጅጅጋ፣ ከቶጎ ጫሌና ከቀብሪ በያ የሶማሌ አካባቢ ከተሞች እንዲሁም ከሶማሊላንድ ተባረው ጭናክሰን ከተማ የገቡትን የኦሮሞ ተወላጆች ቁጥር ግምት 25,000 ሲያደርሰው እነዚህ ቦታዎችና ከሌሎች ከተሞች ተፈናቅለው ወደ ሐረር ተጉዘው የሰፈሩት ግምት 22,000 የደረሰ መሆኑን ይገለጻል። ከአፍደም፣ ከሲቲ፣ ከአይሻና ከሁርሶ አካባቢ ተባረው ድሬዳዋ የገቡት ደግሞ 12,000 እንደሚገመቱም ተገልጿል። ተፈናቃዮቹ በሰፈሩባቸው ከተሞች በህዝብ በኩል ከፍተኛ እርዳታና ትብብር የተደረገላቸው ቢሆንም የእርዳታ ሰጪ ድርጅቶች ይህን ተግባር ካልተኩ ከፍተኛ ችግር ሊከሰት እንደሚችል ተገምቷል። ቅዳሜ በአማሬሳ ከተማ የወያኔ አጋዚ ጦር በከፈተው ተኩስ 10 ተፈናቃዮች መገደላቸውና ሌሎች 20 መቁሰላቸውን ምንጮች ዘግበዋል።
ወያኔ መምህራንን ሰብስቦ አፍኖ ለሚያስ ማቀዱ ታወቀ። ወያኔ በህዝባዊ አመጽ በተወጠረ ቁጥር የመምህራንን ህብረትና አንድነት ለመረበሽና ለመከፋፈል ሰበብ እየጠራው ጅምብር እንደሚነዛ የሚታወቅ ነው። ሰኞ መስከረም 8 ቀን 2010 ዓ.ም በመላው ሀገሪቱ የመምህራን ስብሰባ መጠራቱን ለማወቅ ተችሏል። በዚህ ስብሰባ ላይ ከመምህራኑ ጋር በተመሳስለው መምህራንን ለመሰለል በየስብሰባ ማዕከላቱ ወያኔ ሰላዮችን ማስተማራቱ ሊዘነጋ እንደማይገባው የሚያስረዱ ወገኖች አሉ። ከብዙ መምህራን እንደሚሰማው በዚህ ወያኔ መምህራንን ለማደንዘዝ ተጠራው ስብሰባ መምህራን ወያኔን ለማውገዝ እንደተዘጋጁበት በስፋት ይነገራል።
ኢንተርሴፕት የተባለው ተቋም ረቡ መስከረም 3 ቀን 2010 ዓ.ም በደረገጹ ላይ ባሰፈረው ዘገባ ከ1994 ዓ.ም ጀምሮ ኤንኤስኤ የተባለው የአሜሪካን የስለላ ተቋም የቴሌፎንና መሰል ግንኙነቶችን ለመጥለፍ የኤሌክትሮኒክስ የስለላ ቴክኖሎጂ መመስጠትና ሰላዮችን በማሰልጠን የወያኔን አገዛዝ ሲያጠናክር እንደነበር አጋልጧል። በ1994 ላይንስ ፕራይድ በሚል መጠሪያ በአዲስ አበባ የተቋቋመውና 12 ጣቢያዎችንና 12 ሰዎችን ብቻ ይዞ የተቋቋመው ድርጅት ከሁለት አመት በኋላ ወደ 46 የስለላ ጣቢያዎች ያደገ መሆኑና በመቶ የሚቆጠሩ በስለላ የሰለጠኑ ግለሰቦችን ያሰማራ መሆኑ ታውቋል። ስለላው በአካባቢው በተለይም በሶማሌ የሚገኙ የሽብር ኃይሎችን ለመከታተል የተወጠነ ነው ቢባልም የወያኔ አገዛዝ ሰላማዊ ዜጎችን ለመከታተልና ለማፈን የሚያካሄደው ተግባር አጠናክሮለታል ተብሏል። በተለይም እስካሁን ድረስ የሐሰት የሽብርተኝነት ክስ ሲመሰረትባቸው የቆዩ ሰላማዊ ዜጎች ለአመታት የስልካቸውና የሌላ ግንኙነታቸው ተጠልፎ ለፍርድ ቤት ማስረጃ መሆኑ ሲያገለግል መቆየቱ የአደባባይ ምስጢር ነው። የሂዩማን ራይትስ ዎች የጥናት ተመራማሪ ፊሊክስ ሆርን በጉዳዩ ላይ በሰጡት አስተያየት የወያኔ አገዛዝ በሰላማዊ መንገድ ድምጻቸውን የሚያሰሙ ዜጎች ስለላ በማካሄድ በቁጥጥር ስር በመዋልና አስሮም ግብረሰየል በማካሄድ የሚያሰቃይ መሆኑ እየታወቀ የአሜሪካን ቡድን የስለላ ቴክኖሎጂ በመስጠትና ስልጠና በማካሄድ ይህንን አፋኝ ቡድን ማጠናከሯ አሳዛኝ ነው ብለዋል። በ2000ና በ2001 ዓመተ ምህረት የወያኔ አገዛዝ ኦጋዴን ውስጥ ያካሄደው ጭፍጨፋ በሰው ዘር ማጥፋት ሊያስጠይቀው እንደሚችል ገልጸው ይህንን አገዛዝ እየተቃወመ ማንንም ሰው ከፍተኛ አደጋ ሊደርስበት እንደሚችል እየታወቀ አገዛዙን መድራት ተገቢ እንዳልነበር አስረድተዋል። የውያኔ አገዛዝ ወደ ስልጣን ለመምጣት የቻለው በአሜሪካ አርዳታ ትብብር መሆኑን ያስታወሱ ወገኖች ስልጣን ከያዘም በኋላ ይህ አከፋፋይና አፋኝ ኃይል ተደላድሎ እንዲቆይ አሜሪካ ከፍተኛ አርዳታና ትብብር ማድረጓን ገልጸዋል።
ቻይና የምትሰጠው ብድር ለሀገሪቱ ኢኮኖሚ አሳሳቢ መሆኑን ባለሙያዎች አስተነቀቁ። ባለፈው አመት ቻይና ለኢትዮጵያ በብድር መልክ የሰጠችው ገንዘብ ከግማሽ ቢሊዮን ዶላር በላይ ሲሆን ባለፉት 15 አመታት ውስጥ ከ13 ቢሊዮን ዶላር በላይ በብድር መልክ ሰጥታለች። የውያኔ አገዛዝ ባለስልጣኖች ከቻይና ብድር ለመውሰድ የሚሽከራደሙት ለሚሰጠው ማናቸውም ብድር ሁሉ ባለስልጣኖች በማይታወቅ መንገድ በጉቦ ጠርቀም ያለ ገንዘብ የሚያገኙበት ሲሆን ሁለተኛ ቻይና እንደ ምዕራባውያን አበዳሪ ተቋሞች ግልጽነትና ተጠያቂነት ያለው አሰራር ስለማይጠይቅ ነው። በተጨማሪም ቻይና በአገሮች ውስጥ ጣልቃ አለመግባት በሚል አቋም የውያኔ አምባገነን አገዛዝ በሚያካሄደው ጭፍጨፋ ዝምታን ወይም በጀርባ መተባበርን ትመርጣለች እንጂ ወቀሳ ወይም ወገዛ አታሰማም። የውያኔ አገዛዝ በገፍ እየተሰጠ ያለው የቻይና የብድር መጠን በመጨረሻ በኢትዮጵያ ኢኮኖሚ ከፍተኛ ተጽዕኖ እንደሚያመጣ ይነገራል።
የገንዘብ ግሽበትና የገበያ ዋጋ በእጅጉ እየናረ በመሄድ ላይ መሆኑ ተገለጸ። በአሁኑ ሰዓት የውጭ ምንዛሪ ከእጥረት ወደ ባዶነት የደረሰ ከመሆኑ በላይ የኢትዮጵያ ገንዘብ የሆነው ብር በባንኮች የሚታየው ዝውውር በእጅጉ እያሽቆለቆለ በመሄድ ላይ በመሆኑ ወያኔ በየጊዜው ከገንዘብ ማተም ሕግና ስርዓት ውጪ የባለ 100 ብር ኖቶችን እያተመ ገበያ ውስጥ በመክተቱ የብር የመግዛት አቅም እየተንኮታኮተ በመሄድ ላይ ለመሆኑ የብሔራዊ ስታቲስቲክስ መረጃ ያመለክታል። በተመሳሳይም የእህልና የፍራፍሬ ዋጋ ከ70% በላይ ጭማሪ ማሳየቱ በአጠቃላይ የሀገሪቱ ኢኮኖሚ እየተንኮታኮተ መሆኑን እየታየ ነው። እንዲሁም የሀገሪቱ ሀብትና ገንዘብ ከየትኛውም ጊዜ በላይ በውያኔ ቁንጮዎች እየተዘረፈና እየመተዘበረ መሆኑን ኢኮኖሚው ከደረሰበት የድምሾነት ልክፍት እንዳያንሰራራ እያደረገው መሆኑ እየታየ ነው ተብሏል።
ሙሉጌታ ተስፋ ኪሮስ የተባለው የስፋት ነጋማች 40,000 ካሬ ሜትር መሬት ከአዲስ አበባ አስተዳደር ላይ በጣም አነስተኛ በሆነ ገንዘብ ገዝቷል ተብሎ ዘርፊያ በማካሄዱ የውያኔ የጸረ ሙስና ኮሚሽን ኢላማ ሆኖ በመመርመር ላይ መሆኑን ኢንዲያን ኦሽን ኒውስ ሌተር የተባለው ሳምንታዊ ጋዜጣ አትቷል። ሙሉጌታ ዓለም ሰገድ ከደርግ መውደቅ በኋላ የስፋት ነጋን የእህት ልጅ ያገባ ሲሆን የስፋትና የሌሎች የውያኔ ባለስልጣኖች የጥቅም ተካፋይ በመሆኑ በእነሱ ትብብርና እርዳታ በርካታ የንግድ ተቋሞችና ኩባንያዎችን ያቋቋመ መሆኑ ይታወቃል። ኢዛና የጨው ኩባንያ፣ ነጻነት ሪል ስቴት፣ አዲስ ተስፋ ሪል ስቴት፣ ኤስኤንቢ ሪል ስቴት እና ሙለር ሪል ስቴት የሚባሉ ኩባንያዎች ባለቤት እንደሆነም ይነገራል። የስባት ነጋ ልጅ ተከስተ ስባት ከሙሉጌታ ጋር በቅርብ የሚሰራ ሲሆን በርካታ የሙስና ተግባራትን መፈጸማቸው ተደርሶበታል ተብሏል። በተያያዘ ዜና በአዲስ አበባ የመንገድ ትራንስፖርት ውስጥ በ457 ብር የወር ደመወዝ ይሰራ የነበረውና በአጭር ጊዜ ውስጥ ቢሊዮነር የሆነው ጌመኮን ወይም የገምሹ በየነ የመንገድ ኮንስትራክሽን ኩባንያና የአሊሊ የዓለም አቀፍ ሆቴል ባለቤት የሆነው ገምሹ በየነ በነሐሴ 6 ቀን 2009 ወደ አሜሪካ ለማምለጥ የቻለ መሆኑን ኢንዲያን ኦሽን ኒውስ ሌተር አጋልጧል። ገምሹ በየነ መጀመሪያ ወደ ዋሽንግተን ሄዶ ከዚያ በኋላ ልጁን ለመጠየቅ በሚል ሽፋን ስፕሪንግፊልድ ወደ ተባለ ማሳቹሴትስ ግዛት ውስጥ ወደሚገኘው ከተማ የሄደ መሆኑን ጋዜጣው ዘርዝሯል። የገምሹ በየነ ንብረት በሙስና ኮሚሽኑ ጥያቄ በቁጥጥር ስር እንዲውል የተደረገ ሲሆን አለ ባለስልጣኖች ትብብር ገምሹ ወደ ውጭ ሊወጣ እንደማይችልም ተነግሯል። የበርካታ ንብረቶች ባለቤት የተባለው ገምሹ ከ457 ብር ደመወዝ በምንም አይነት መንገድ በአጭር ጊዜ ውስጥ ቢሊዮነር ሊሆን እንደማይችል የሚገልጹ ወገኖች ሀብቱ በስሙ ይሁን እንጂ ቁንጮ የሆኑት የውያኔ ባለስልጣኖች የዘረፉት የአገሪቱ ንብረት መሆኑን ይገልጻሉ።
በሙስና ሰበብ የተያዙ ባለስልጣኖች ቁጥር 125 መድረሱ ከመነገሩ በላይ ረቡዕ መስከረም 3 ቀን የአዲስ አበባ የመንገድ አስተዳደር ዳይሬክተር በነበረው ኢንጂነር በፍቃዱ ኃይልና 3 ተባባሪዎቹ እንዲሁም ቲዳር ኮንስትራክሽን በሚባለው ድርጅት ላይም ክስ የተመሰረተ መሆኑ ታውቋል። ተከሳሾቹ በአዲስ አበባ ከተማ ከመገናኛ እስከ የኢትዮጵያ ጂኦሎጂ ጥናት ማዕከል ጽፈት ቤት ድረስ ያለው መንገድ ለመስራት ቲዳር ለተባለው የእስራኤል የኮንስትራክሽን ኩባንያ 132.4 ሚሊዮን ብር እንዲሰጠው ካደረጉ በኋላ ኩባንያው መንገዱን ሳይሰራው የቀረ መሆኑ ታውቋል። የኩባንያው ኃላፊ ሚኒሽ ሌቪ በቁጥጥር ስር የቆየ ቢሆንም ሙልጌታ አጎስ የተባለው ሌላው ግለሰብ ግን ስልጣን ላይ ባሉ ዘመዶቹ ትብብር ከሀገር በመውጣቱ ያልተያዘ መሆኑን ታውቋል። በሙስና ወንጀል ከፍተኛ የወያኔ ባለስልጣኖች መጠየቅ አለባቸው የሚለው ጥያቄ ጎላ ብሎ እየመጣም ነው። ከውጭ መንግስታትና ኩባንያዎች በጥቅም በመተሳሰር በድብቅ በጉቦ መልክ ከሚሰረቀው ከፍተኛ መጠን ካለው ገንዘብ ሌላ በዋናው ኦዲተር በምርመራ የተደረሰበት እንኳን በ2008 የበጀት ዓመት ከ113 መስሪያ ቤቶች 5.3 ቢሊዮን ብር ያልተወራረደ ሂሳብ መስሪያ ቤቱ ለወያኔ ፓርላማ ባቀረበው ሪፖርት የተዘገበ መሆኑ ይታወቃል። ይህን ሁሉ ገንዘብ የዘረፉት ባለስልጣኖች እስካሁን ምንም እርምጃ ሳይወሰድባቸው በስልጣን መቀመጣቸው አነጋጋሪ ሆኗል።
በድጋሚ የቆሻሻ ክምር አደጋ ማድረሱ ተሰማ። 6 ወራት ያስቆጠረው የቆሻሻ መደርመስ አደጋ ከ200 ሰዎች በላይ ሰዎችን ከነህይወታቸው በመቅበር እንደገደላቸው የሚታወስ ሲሆን ያሳለፍነው ሐሙስ በድጋሚ የቆሻሻ ናዳ ባስከተለው አደጋ በትንሹ የአንድ ሰው ህይወት ማለፉ ታወቀ። ከቆሻሻ ክምሩ ቁሳቁሶችን ፈትለው በማውጣት የዕለት ጉርሳቸውን የሚሸፍኑ በሺዎች የሚቆጠሩ ወጣቶች በተለያየ አቅጣጫ የቆሻሻውን ክምር በየዕለቱ እንደሚያስሱ የሚታወቅ ነው ተብሏል። ወያኔ በቆሻሻ መደርመስ አደጋ የደረሰባቸውን ለማቋቋም 100 ሚሊዮን ብር በላይ ከለጋሾች የሰበሰበ ቢሆንም ገንዘቡ መኖሩ አጠራጣሪ መሆኑን ተጎጂዎቹ ሲገልጹ መስማት ተችሏል። በዚህ በቆሻሻ ክምር ቁሳቁስ በመፈለግ የተሰማሩ ወጣቶችን ማቋቋም የግድ ቢልም ወያኔ ያደርጓል ተብሎ እንደማይታሰብ ብዙዎች ያስረዳሉ።
ካውንተር ፐንች የተባለው የተለያዩ ባለሙያዎችና ተማራማሪዎች አስተያየታቸውን የሚጽፉበት ድረገጽ አርብ መስከረም 5 ቀን 2010 ዓ.ም ምረት የሰፈረው ጽሑፍ የግራም ፒብልስ አስተያየት የምዕራባውያን መንግስታትና የዜና አውታሮችን የወያኔ አፈቀላጤነት አጋልጧል። ግራም ፒብልስ በትንታኔው የምዕራቡ ዓለም መንግስታት የዓለም ባንክና እንደ ቢቢሲ እና ሲኤንኤን የመሳሰሉ የዜና ተቋማት የኢትዮጵያ ኢኮኖሚ በጥምር አሃዝ ያደገ መሆኑን በኢትዮጵያ የተረጋጋ የፖለቲካ ሁኔታ መስፈኑንና አገሪቱ ለአካባቢው አገሮች እንደ መልካም ምሳሌ ልትወሰድ የምትችል መሆኑን በተደጋጋሚ እየገለጹ ያደነቁሩን ቢሞክሩም ሐቁ ግን በአገሪቱ ውስጥ በመንግስት ደረጃ አፈናና ጭቆና መስፈኑ፣ ሙስና በስፋት መንሰራፋቱ፣ ዜጎች ተቃውሞ በማሰማታቸው በጥይት መቆላታቸውና እንዲሁም በኑሮ ውድነት በርካታው ዜጋ በስቃይ የሚኖርባት አገር ነች ብሏል። የወያኔ አገዛዝ የሚያስተዳድረው ፍራቻን በማንገስ ያልተማሩና ግንዛቤ የሌላቸውን ዜጎች በጸጥታ ኃይሎች ውስጥ በማሰማራት የአፈና ተግባራት በማካሄድና በአገዛዙ ቁጥጥር ስር ባሉ ፍርድ ቤቶች አማካይነት የተዛባ ፍርድ ሰጭነት ነው ብሏል። የፖለቲካ ተቃውሞ የአሸባሪነት ቅጽል የሚያሰጥ ህገ ወጥ መሆኑን፣ ሰላማዊ ሰልፈኞች በጥይት እንደሚደበደቡ፣ የተቃዋሚ መሪዎች አሸባሪ ተብሎ በየእስር ቤቱ እየማቀቁ መሆናቸውን፣ የሚዲያ አገልግሎት በአገዛዙ ቁጥጥር ስር መሆኑን፣ ጋዜጠኞች የሚታሰሩና የሚሰቃዩ መሆናቸውን፣ የሰራተኛ ማህበሮች በአገዛዙ ቁጥጥር ስር መዋላቸውን፣ የምግብ እርዳታና የትምህርት አገልግሎት ሳይቀር ለአገዛዙ አባላትና ደጋፊዎች ቅድሚያ የሚሰጥ መሆኑን ጠቅሶ ይህ ሁሉ በገሃድ እየታየ የምዕራብ አገሮች ተቋማቶች አይኔን ግንባር ያድርገው በማለት አላያንም ይላሉ ሲል ኮንኖ የምዕራብ አገሮች እድገት እያሉ የሚጮሁለት ለአገዛዙ ጥቂት መሪዎች ጥቅም እንጂ ለአገሪቱም እንዳልዋለ አብራርተዋል።
ወያኔ በደብረ ዘይት የከፈተው የአህያ ቄራ ስራ እንዲጀምር ፍቃድ ሊሰጥ መሆኑ ታወቀ። የቻይናው ሻንዶንግ ዶንግ ግሩፕ የተባለው ኩባንያ የኢንቨስትመንት ፍቃድ የተሰጠው የአህያ ስጋ ኤክስፖርት ለማድረግ በመሆኑ ለኪሳራ መዳረጉን በመጥቀስ አህዮች የማረዱንና ወደ ውጪ መላኩን ስራ እንዲጀምር በደብረ ዘይት አስተዳደር የታገደበት እገዳ እንዲነሳ ለወያኔው አሻንጉሊት ጠቅላይ ሚኒስትር ደብዳቤ መጻፉን የቻይና ኤምባሲ በጉዳዩ ላይ ጣልቃ እንደገባ ለማወቅ ተችሏል። ከወያኔው አካባቢ የሚሰማው የወያኔ የኢንቨስትመንት ምስል ሊጠፋ ስለሚችል እግዱን በማንሳት ስራውን ማስጀመር የሚል ሲሆን አህያ አራጁ ቄራ ይህን ከአካባቢው ህዝብ ባህልና እምነት ጋር የሚጋጭ ስራ ለማስቆም ህዝቡ ቄራውን እስከ ማቃጠል የሚደርስ እርምጃ ሊወስድ ይችላል የሚል ስጋትም ማንዣበቡ ታውቋል።
አዲስ አመትን ምክንያት በማድረግ የወያኔ አገዛዝ ለስረኞች ምህረት አደረኩ የሚለው የለበጣና የማስመሰያ እርምጃ መሆኑን ብዙዎች እየገለጹ ሲሆን በብዙ ሺህ የሚቆጠሩ እስረኞች ባሉበት አገር ተፈቱ የሚባሉት የምንት መሆናቸውንም ይናገራሉ። ባለፈው አመት ብቻ ከ40 እስከ 60 ሺህ የሚገመቱ ንጹሃን ዜጎች በወያኔ አገዛዝ መታሰራቸው የሚታወቅ ሲሆን ምንም እንኳን በመሃል አገዛዙ የለቀቃቸው ቢኖሩም አሁንም በርካቶች በእስር መማቀቅ ላይ ይገኛሉ። አገዛዙ ስልጣን ላይ ከወጣ ጊዜ ጀምሮ በብዙ ሺህ የሚቆጠሩ ዜጎች መገደላቸው፣ መታሰራቸው፣ በምርመራ መሰቃየታቸውና መዳረሻቸው መጥፋቱ ይታወቃል። ልዩ ፖሊስ በመባል በወያኔ አገዛዝ የተቋቋመውና በገንዘብና በሌሎች ቁሳቁሶች እንዲጠናከር የተደረገው የሽፍታ ቡድን በየቦታው የሚያካሂደውን ጥቃት ለመቋቋም በተለያዩ ቦታዎች ህዝቡ ራሱን በራሱ ለመከላከል ዝግጅት እያደረገ መሆኑን በተለያዩ ቦታዎች ከሚደርሱን ዜናዎች ማወቅ ተችሏል። ባለፈው አመት ብቻ ይኸው የሽፍታ ቡድን የተለያዩ አካባቢዎች ክልሎችን በመጣስ በርካታ ሰዎችን መግደሉና ንብረት መዝረፉ እንዲሁም ሴቶችን አስገድዶ የመድፈር ወንጀል መፈጸሙ ግልጽ ሲሆን የሽፍታ ቡድኑ ጥቃት ለመቋቋም በአገዛዙ የጸጥታ ኃይሎች ወይም በተለጣፊው በኦህዴድ ቡድን የተወሰደ ምንም አይነት እርምጃ የለም። የአገዛዙና የባለሟሎቹ ዝምታ የቡድኑን አረመኔያዊ ጥቃት ሆን ተብሎና በተቀነባበረ መንገድ መካሄዱ ግልጽ የሆነላቸው ዜጎች ራሳቸውን ለመከላከል እርምጃ እየወሰዱ መሆናቸው ታውቋል።
የጎርፍ አደጋ በህዝብና በንብረት ላይ ጉዳት ማድረሱ ተሰማ። የተለያዩ ወንዞች ከገደፋቸው አልፈው በመፍሰስ በከብትና በሰው ህይወት አደጋ ማድረሳቸው እየተሰማ ነው። የአዋሽ ወንዝ ታይቶ በማይታወቅ ሁኔታ በመሙላቱ በሰፍኪና በተጂ ሀመን የምትገኘውን አነስተኛ አዋሽ የተሰኘች መንደር በማጥለቅለቁ ነዋሪዎች ቤት ንብረታቸውን ጥለው መፈናቀላቸውን ማወቅ ተችሏል። በውሃው የተወሰኑ ከተወሰዱት የቤት እንስሳት መኖራቸውም ይወራል። በዚህ በክረምት ወቅት የቆቃ ግድብ መለቀቅ በቆቃ በመቂና በበርካታ የገጠር መንደሮች የጎርፍ አደጋ አስከትሏል ተብሏል።
የሳውዲ አረቢያ መንግስት በአገር ውስጥ የሚገኙትን የመኖሪያ ፈቃድ የሌላቸውን የተለያዩ አገሮች ዜጎች ለማስወጣት ቀነ ገደቡን በድጋሚ ለ30 ቀናት ያራዘመ መሆኑን ገልጿል። ከዚህ በፊት በሳውዲ ካለመኖሪያ ፈቃድ ከሚኖሩ ከ400,000 በላይ ኢትዮጵያውያን ስደተኞች መካከል ተመለሱ የተባሉት ከ60,000 የማይበልጡ መሆኑ የሚታወስ ሲሆን የአሁኑም እቅድ ኢትዮጵያውያንን ወደ አገራቸው በማስመለስ በኩል እንብዛም ውጤት አያመጣም የሚል ግምት አለ።
ረቡ መስከረም 3 ቀን 2010 ዓ.ም ተመረተ በኬንያውና ከተማ በናይሮቢ ምስራቃዊ ክፍል ሚሃንጎ በሚባለው አካባቢ ከአንድ ቤት ውስጥ 60 ኢትዮጵያን ስደተኞች የታሰሩ መሆናቸውን የኬንያ ፖሊሶች ተናግረዋል። ስደተኞች ወደ ደቡብ አፍሪካና አውሮፓ ለመሄድ ኬንያን እንደመሸጋገሪያ የተጠቀሙ መሆናቸውንና ቤቱንም በጊዜያዊነት ለመጠቀም የተከራዩት መሆኑ ተነግሯል። ሁለት አስተላላፊዎች ናቸው የተባሉ ግለሰቦች የተያዙ መሆናቸው ሲገለጽ አንደኛው እየተፈለገ መሆኑ ታውቋል። የኬንያ ባለስልጣናት ስደተኞችን ፍርድ ቤት እናቀርባለን ቢሉም በማንኛውም ጊዜ ወደ ኢትዮጵያ ሊመልሷቸው ይችላሉ የሚል ስጋት አለ።
የደቡብ አፍሪካ የቀድሞ ፕሬዝዳንት ጋሌማ ሞትላንቴ የአፍሪካ ብሔራዊ ኮንግረስ የተባለው የደቡብ አፍሪካ ገዢ ፓርቲ በሚከተለው ሁለት ዓመት ጊዜ በሚካሄደው ምርጫ ባይመረጥ ፓርቲው ራሱን ለማጥፋት ጥሩ ሁኔታ ይፈጥርለታል ብለዋል። ፓርቲው በሙስና የተበከለ ስለሆነ ራሱን ለማጽዳት የግድ መሸነፍ ይኖርበታልም ብለዋል። የአፍሪካ ብሔራዊ ኮንግረስ ነባር አባል የሆኑትና ከ2002 እስከ 2003 ዓመተ ምህረት አገሪቱ ፕሬዝዳንት ሆነው ያገለገሉት ሚስተር ሞትላንቴ በፓርቲው ላይ እምነት እያጡ ከመጡት አንጋፋ የፓርቲው አባላት መካከል አንደኛው ናቸው። የአፓርታይድ አገዛዝ ከተወገደ ከ1985 ዓመተ ምህረት ጀምሮ በተደረጉ ብሔራዊ ምርጫዎች ከ60% በላይ የሆነ ድምጽ በማግኘት ፓርቲው በስልጣን ላይ የነበረ ሲሆን ከፍተኛ ባለስልጣኖች ሙስና ውስጥ በመዘፈቃቸው ምክንያት ከህዝብ እየተገነጠለ የመጣ መሆኑም ታውቋል። ይሁን እንጂ በቅርቡ በዋና ከተማው በጆሃንስበርግና በሌሎች ትላልቅ ከተሞች በተደረጉ የአካባቢ ምርጫዎች ስልጣኑን የተነጠቀ ሲሆን ከሁለት ዓመት በኋላ የሚካሄደው ምርጫ ሊሸነፍ ይችላል የሚል ግምትም ተወስዷል። የአሁኑ የአገሪቱ ፕሬዝዳንት ጃኮብ ዙማ ለስምንት ጊዜ ያህል ከስልጣን እንዲወገዱ በፓርላማው የተደረገው ሙከራ ውድቅ የተደረገ መሆኑም ይታወቃል። የፍካሬ ዜና ፕሮግራማችን በዚሁ ይጠናቀቃል። በ1996 ዓመተ ምህረት በኢትዮጵያ ዴሞክራሲያዊ ኃይሎች ህብረት መስረታ ወቅት ሎሬት ጸጋዬ ገብረ መድህን ያደረጉት ንግግር።
ህብረት ጻፋችሁ ከጃችሁ ከመለጠግም ወያኔ አገር የመግደል አጀንዳውን አቀላጥፎ አከናውነው የታሪክ እድፉን በእናንተው የብቃት ማነስ ላይ አላጥቆ እንዲያጠናቅቅ ግዴውንና እድሉን ያወቃችሁ ሰጣችሁ ማለት ነው። እናንተንም ራሳችሁ አስቀድሞ ወደ ቆፈረላችሁ ጉድጓድ አውርዶ አፈር እንዲመልስላችሁ ግዴውንና እድሉን ሰጣችሁ ማለት ነው። አዲሶቹ የውያኔ ውሾች ደግሞ በትላንት ጭታቱ ታጋዎች የላዮቹ አጎብዳጆች እንደውዳሙ ወሬ ተረት ሳሩን እንጂ ገደሉን ማየት የተሰናቸው ውያኔ ጃስ ሲላቸው እናታቸው ስጋ ላይ ወጣ ተማሪዎች ስጋ ላይ ልጆቻቸው ስጋ ላይ ዘለው ጉብ ብሎ የአዲስ አበባ ከተማ ውሾች ልጆቻቸው መካከል ዛሬ ሞሽሎክሎክ የሚያውቁበት እዚያ ተቀባጭው የስደት አገር ከተሞች ውሾች ወዳሙ በሬ ወደ ገደል ይወጣ ወዳሙ በሬ ወደ ገደል ይሮጣ በሬው የበሬው ቆለጥ ይወድቅልኛል ብላ በሬው ቂስ ስትወጥ አብራው ገደል እንደገባቸው ቀብረው ናቸውና እናንተ ተቃማሪዎች ወያኔ ወደ ቆፈረላችሁ ጉድጓድ እንኳን በተናጠስ ተጎትታችሁ ከመጥረሳችሁ በፊት እኒህ በዶላር ያበዱ ውሾች ስጋችሁን ከወዲሁ ብቻቸው ይበላቸው። ሞት በሕይወት ለተወለደ ያለ ፍጥረት በሙሉ መጨረሻ ጽዋው ነው። ታሪካዊ ሞት ግን ለሰማዕታት የተመደበ የአባቶቻችሁ ታሪካዊ ጽዋ ነው። ጽዋውን አትፈው። እናቶቻችሁና አባቶቻችሁ ከወያኔው ዘረኛ ለኦሽፊስ ጋር አውጡን እያሉ ሲማጸናችሁ ልጆቻችሁና የልጅ ልጆቻችሁ ወያኔ ለከፈተው የአደንዛዥ እጽ ገበያ ገበያው መንገጃ አታድርጉን ብለው ስለምንዋቸው እሶቻቸው በወያኔ ፈንጋዮች ለአረብ ባርነት ሸቀጥ አታድርጉን ብለው ተለሽባቸው በተቃዋሚ የህብረት ጽናት በስልት እየታገሉ ለአገር ለወገን መሞት የክብር ሞት መሆኑን ታውቃላችሁ። ለእናንተ መንገር ለቀባሪው ማለት የህዝባችን ልብ ላይ ባንዳው የተከለውን ያለመተማመን ነቀሳ የዘረኛትን የተቃዋሚው ህብረት በቀዶ ጥገና ስልት መንግሮ አውጥቶ የህዝቡን አክብሮ የመተማመን ባህል መልሶ መትከል ትውልድ የጠለባችሁ የታሪክ አደራ ነው። ይህን አደራ ለማስፈጸም ግን ራሱ የተቃዋሚው ህብረት ዛሬ በሙሉ ልቡ መተማመን አለበት። ግዴታ እንጂ አማራጭ ጉዳይ እንኳን ሆኖ አይታየኝም። ካልተማመናችሁ በስተቀር ሁለተኛ ህብረት እንደማይገኝ ሁሉ ያለ ህብረት ደግሞ ሁለተኛ ድል አይገኝም። ዓለም ያደነቀው የአባቶቻችን ታሪክና ባህል ታንጾ የቆያችሁ በመተማመን ጽሩ መሰረት ላይ ነው። ኢትዮጵያዊነትና የመተማመን ባህል ከቶም ተለይቶ አይታየም። ወያኔ በዘረኛ ሩብ አይኑ ማየት ያቃተው ይህን ሀቅ ምክንያቱም ወያኔነት የኦሪት መጽሐፍ ሚሽልም እንደሚለው ከሰው ዘር ሁሉ የተለየ በሰው ዘር ሁሉ የማይታመን ኤሊየን እንደሚሉት ጭራቅ ፍጥረት ነው። ፋሺስት የተፈበረከው የዘር ጥላቻ ጸረዝ ቋ ነው። ታውቁታላችሁ። ከሰው ዘር ጋር የምትፋለው መስሏችሁ አደራችሁ ኩራትና ኩራን ለአንድ ደቂቃ እንኳን እንዳትዘራም። እንደምታውቁት የህብረት ትግላችሁን አተኩራችሁ ስትመለከቱት ግን በዚች በቀውጢ ሰዓት የሀገር አለኝታ ሆናችሁ መገኘታችሁ ከልብ ያስቀናል። አሁን ታስቀናላችሁ። ምክንያቱም እናንተ ተቃዋሚዎች በመንፈሳችሁም ሆነ በአካላታችሁ በርቀታችሁም ሆነ በቅርበታችሁ በህልማችሁም ሆነ በቁማችሁ የህዝቡን ህይወት ህዝቡ ልብ ውስጥ ገብታችሁ አብራችሁ ትኖራላችሁ። ፈተናውን በያላችሁበት አብራችሁ ትፈተናላችሁ። ስለዚህም ነገር አብራችሁት ድል ታደርጋላችሁ። አይመስላችሁ ይሆናል እንጂ የጀግኖቻችን ያሉላልነትም ሆነ የባልቻነት የደም ህዋስ ዛሬ ቅሪቱ ያለው በእናንተ በተቃዋሚዎች የደም ህዋስ ውስጥ ነው። እኔ አልሰራችሁም። የቆላጥነታችን ቴዎድሮስነትም ሆነ የአርቆ አስተዋይነታችን ምንይክነት የጠቢብነታችንን ያሬድነትም ሆነ የነብይነታችን ሄኖክነት የቁርጥ ቀን ተጠሪ በላይ ዘለቀነታችንም ሆነ ያልሞት ባይ ተገዳይነታችን አበበ አረጋይነት የብልህነታችን ሀብተ ጊዮርጊስነትም ሆነ የእንቢተኝነታችን ታከለ ወልደ ሐዋርያትነት የፈንቅለ ብስብስ መንግስት ግማሜ ንባይነታችንም ሆነ የዚህ የአዲሱ ትውልድ ጥሪ ባላደራነት ይመስላችሁም ባይመስላችሁም ዛሬ የደም ህዋሳቸው ቅርት ያለው በእናንተ በተቃዋሚዎች የደም ህዋስ ውስጥ ነው። ስለዚህ ዛሬ እቺ ይለዘቀል ካመት ለተቃቀናት ሁሉ የተቀደሰ ቀን ነው። እቺ የዛሬቱ ቀን እቺ የዛሬቱ ሐምሌ 19 1955 ዓመተ ምህረት ቀን በነገው የኢትዮጵያ ታሪክ ውስጥ የእናት ኢትዮጵያ የትንሣኤዋ ዋዜማ የተጸባረቀባት ታላቅ የውህደት ፀሐይ የተፈነጠቀባት ዕለተ ቀን ተብላ ዘላለም ትታወሳለች። እቺ ዕለተ ቀን ካመለጠቻችሁ ግን በቶሎ ተባብራችሁ ወደ ውህደቱ አጀንዳ ወደ መንቀሳቀሱ ተግባር ካልተሸጋገራችሁ ግን እቺ ዕለተ ቀን ታላቅ የኢትዮጵያ ውርደት ከሆነ ታስባለች። ግን የኢትዮጵያም ላይ የመተማመን ጸጋ አልብሷችሁ አርቆ የማስተዋል ብቃት አጎናጽፏችሁ በህብረታችሁ እናት ሀገራችንን ከሰቀቀና ተከላግሏት እቺ ዛሬዋ ቀን እቺ 1955 ዓመተ ምህረት ቀን ግንቦት 20 በሚሉት በተረገመው ለተቀን ቀብር ላይ ከርሰ መቃብሩ ላይ በግልባ ለማቆማ ትልል ምትልበት ለተቀን ዳያቾት በኔ የለት መዝገብ ውስጥ ግንቦት 20 ነው የኢትዮጵያ ውድቀት ውርደት መዘዝ ዋቢ አድርገ ያስቆጥ እንዳልከተ ከተው ግንቦት 20 ቀን ዞሮ ሲመጣ ክፉ ያክሩታቴ ነው ይቀሰቅስልኝ አንድ ምሳሌ እንገራለን ትንሽ ይችላል ማማ እናቴ ወዘሮ ፈለቀሽ ዳኛ ያምቦንሽ ነፍሷን ይማረውና በየመቱ አንድ ለተቀን ዞሮ በመጣ ቁጥር ከፍተኛ ያክሩታት ታማለች ቀኑን ሙሉ በራስ ምታት ተጠምዳ ተቃስቶላለች ካለን ታባ ታላቅ እህቴ ወዘሮ መንበረ ገብረመድህን እብሬት ንሽ ከፍሽ የራስ ምታቱን ምስጢር ደብቃ ነገረች በተወለደ ገና በአራት አመቱ የሞተባትን ዶሮ እናንተ ሳንወለድ በፊት የሞተባትን የልጇን የተሾመ ገብረ መድህንን ሙታመድ ታታስተጓጉል ያስታወሰች ነው እኮ ጸንጉ እናታችን በአመት አንድ ቀን በሯን ዘግታ ራሷን ስትታመም የምትተው ብላኛለች እንደምታውቁት አንዳንድ ቤተሰብ ህብረም ደግሞ በልጅ ወረሳን ይባላል የኔ ራስ ምታት ግንቦት 20 ነው እናታችን ኢትዮጵያ እስከ ሞት አፋፍ በሚያደርስ የህልውና ሞት የምትሰቃይበት ቀን ይመስለኛል ግንቦት 20 ስለዚህ ግንቦት 20 ዞሮ ሲመጣ ዋሴ ነው እናንተስ ክብሩዳት ክብራትና ክብራን ግንቦት 20 ዞሮ ሲመጣ ራሳችሁን አይማችሁ በእኔ አስተሳሰብ ሀቀኛ ኢትዮጵያዊ ነኝ የሚል ሰው ሁሉ ያገሬ ጉዳይ የነም ያገባኛል የሚል ሰው ሁሉ ግንቦት 20 ቀን ራሱን ሲያምሮ የሚውልበት ቀን ነው። ለግንግሬን ከመጣቀለ ይፈት ክብሩ ሊቀመንበር ክብራትና ክብራን ሁሉን አቀፍ ህብረት ጉባኤተኞች ክብራትና ክብራን እንግዶች ለዚህ ለተረገመ ግንቦት 20 ቀን የጻፍኩትን ስነግጥም ደብዳቤ መጨረሻውን ክፍል ላንብብላችሁ። ኢትዮጵያዊነት ቅጽበት ድረስ ለግንቦት 20 ቀን ለሐምሌ 19 ቀን ተቃዋሚ ፖለቲከኞች ህብረት ጉባኤ መታሰቢያ የቀረበ ገጽ ማለት ይድረስ ለግንቦት 20 ቀን የኢትዮጵያ ህዝብ ሰቀቀ ማን ነው ነተኛው ስም የተጠመቅበት ዛሬ ቀፍሎ የሚጋለብህ በመርዝ እንደፈዘዘ ጅብ ሲነጋ ያጨለመብህ ሲጨልም ያነጋብህ ቅስፈት የሚያስለፈልፍህ ለባርክ አምባላሳም ብረን ቆራጥ ሽጣት ምልህ ባልመን ያባት አጥመርስተን ቆራሽ በሬት የሚያሰኝህ ማን ነው ነተኛው ዛሬ የሰይጣን መጥሪያ ስም ይረስለግም ቦታ ያቀን ለመሬት ነው ጌታዳን ታሪክ ለታነጽላት ቅርስ ለመሬት ነው ጌታዳን ደም ለተከፈለላት ውርስ ለባንዳ ጉጭ አልፋ ምላስ ባዶ ዲፕሎማሲ የጥንስስ እንደማይሸጥ ያባት ቅርስ ራሱ የክብር ታሪክ ያለም ህዝብ ባይሰጠው ይደሽለግም ቦታ ያቀን ለባን ክብር ባይገባው የቅጥረኝነት ግቡ እንጂ ህግ ከቶም ባይከብደውም ቀላል የሰው ቁራሽ እንጂ የመሬት ቁራሽ የለውም። ግንቦት የትውልድ ሀረግ እውነተኛው ስም ማን ነው? ማን ብለን ነው የምንጠራህ? በቀየስከው አዲስ ስም ያጅ ጥቃብ ያልቻልከውን ምቅናጅ ጥፋት ያቀብከውን ፍናጅ የሻቢያን ነገር አፍጅ የትውልዱን ራእይ ያልጋጅ አንተን ያገር አፍረት አፍጅ ማን ብለን ነው የምንጠራህ በቀየስከው አዲስ ስም ጋጅ በጭምብል የዲሞክራሲ ካባይ ህዝቡን ራእይ ልትቀማ ለመጪው ምርጫ ብቻህን ስትሮጥ እንደ ኮርማ አሳማ ነክቶባል ኢትዮጵያ ህዝብ ለተቀልቡ እየደማ ተባብሯል ይመነግሪ በተቃውሞ ወደት አርማ መጥላንተ ለጽጽ አመድ ሻቢያ አንቁላል ለልትጥል ወያኔ ሆዲስ ይከደድ ባድመን ሮቤንስ ትሽት በጌታ በርጣሊያን ሰነድ ከመይቅ አልጋን አስገይ ተሰቀቅበት ገመድ ይበጥስ ነው ተውልዶ በህዝብ ስልጣን ማስገድድ የእሱስ ትገጽህን ግንቦት ደም ልትቀባት እንደገና እኔ ካልገዛሁ ኢትዮጵያ ትጠፋለች ባልከው ጫና አድግም ሰዶ አይቀል ስትል በአርግነቷ ፍልስፍና የአዲስ ጦርነት ጽንስህን ህዝቡ ረግሟል በደፈን ኢትዮጵያዊም ኤርትራዊም ጦር አትንትፍ ብሏለና አንተም አትልክም በከንቱ ለአዲስ እስስትነት ሜዳ የአበሻ ሀገር በመንፈሱ ከቶ እስስት አይወድምና እግዚአብሔር አንድ ያረጋውን ቢለዩት ያለ ህዝብ ፍርድ የሁለት ጫቅ ምላስ አብዶ ትውልድ ቢያሳብድ ኤርትራ ነገር ከእናቷ ተለይታ አስቀርም በግድ በቴሌቪዥን መስኮትህ ፍራንቻን እየቀያት ግንቦት ጉዱሩህን ላይተህ ፊትክን መቀባት ከጀመርክ የጨላቅነት ገጽታ የገነፈለብህ ሰርክ ያን የጫካ ጠባይህን ምን ነው መቀየር አልቻልክም። ሰው መስለህ ሰው መብላት በቀር የባህሪ ለውጥ የለህም። መንግስትህ አዲስ መልከኛ፣ ሃይማኖትህ ሽብርተኛ፣ ስነ ምግባርህ ቀማኛ፣ ራስህ ዜባ ራስህ ዳኛ። ያንተ ቢጤ ሾተላይዛ ግዲ አሜን ዲያድባሬ ከነቅሎ ወርቆ እንደተውሳኝ አንተ ብቻ ተቀሪ ግንቦት የቀኝ ገዢ ጫማ እየላስክ መስልሃል። ተቃዋሚ እርስ በርሱ በጠመርክበት ጠመዳ ያለ ተግባራዊ ውህደት በዶላርህ ጉቦ ናዳ እንዲጠላለፍ ተብትበህ የህብረት ግቡን ልትጎዳ በስልጣን ፍርፋሪ ሱህ ተቃውሞው ባንተ ተራዳ እንዲቆምልህ ግድግዳ የተመተብከውን መተት አውቆ ነቅቶብሃል ህዝቡ የዓለም ህብረተሰብ ጭምር የዓለም ህብረተሰብ ጭምር ግምገማህ ገብቶታል። ያንተን የህዝብ መሰረት የሌለህ ያጋደለ ግንድ ያንተን የዘር ማገር የዘረኛ ማገር ባንዳ ቤት ፍርስፋሽ ውርድ ተንጠልጥሎ የቆመ እንዳስ የተቃማዊው ህብረት ክንድ በውድም ሆነ ወይ በግድ በውድም ሆነ ወይ በግድ ይመነግልሃል ትውልድ። አይንጎ አይነጋ መስራት እንዲሉ የጉድ ኩስህ ቢገለጥም ብክተትህ በሌሎቹ ላይ በሌሎች ብክተትህን በሌሎቹ ላይ ማላከክ ልምድህ ይሆነ የምላስክን ክብደት እንጂ አንጎስትን ቅሌት አታውቅም። ኢትዮጵያን ገንጽሉ ብለህ ዓለምን ብታሳስትም አሰብን አትልቀቅ ሲልህ በአንተ እንጂታ ቢገደድም የተባበሩት መንግስታት ሉዓላዊነት አይጥስም። አገርህን ጠብቅ እንጂ አገርህን ሽጥ ብሎ አያውቅም። ይሄ የዘር ማጥፋት አውራህ የሻቢያው አዲስ ፖልፖት ግቶ ባስተማረህ ስጦት እንደ ህልም ሩጫ ግንቦት ባለህበት ስቶት ጃጭተህ በቅጥፈት ልዕልናህ ላይ የራእይ አይን እውር ሆነህ በነፃው ፕሬስ አጨዳህ የብዕር ወህኒ ቤት ከፍተህ በገጠር ማዕከል ነቀሳህ ገበሬን በረሃብ ፈጅተህ በፈጣን እድገት ሰለባ ነጋዴውን ስደት ሰደህ ማጥም ግንባታ ቆረጠህ ምሁሩን ድንክይ አድርገህ 12 ዓመት ሙሉ በቤተኛ እልክህ ታንቀህ ዛሬ መተንፈሻም የለህ። አንገቱ እንደተቆረጠ የቆቅ አውራ ተንደፋድፈህ እርቀ ሰላም ፊት ተቅደህ ህዝብ እግር ስር ትጣላለህ። የቅጥፈትህ ጦር ቁመቱ ብራስ ህህ ምላስ ምላስ ቢለካ ችለካ ቤተ ክህነትህ ጠንቋይ ቤት ፓትርያርክህ ፓትርያርክህ ጮሌ አውቃ ምክር ቤትህ ስጥ እንግዲህ የውህት አዋጅ አፍሪካ ማስታወቂያ ሚኒስትርህ የማስታወቂያ ገሸ ግንቦት በጭራቆች ዓለም ጠፍቷል አንተን የሚተካ በስርዓት ቅጥፈት ትምህርት የደም ቆን እንዲ ከደም ቆን እንዲ ቆራኝ የሶፒያሊቲ እንዳይማር ስለጋይ ብቻው ቀድም ይናኝ አንተ ወርቁ እኔን ጨቁን ዘማን ዘሬ እንድትጋዛኝ ትግራይ ሪፑብሊክ ይልምህ ይበተልከልኝን ገበል አንተ እንድትሰቀልበት ፈርዶባል ሁሉም ነገር
ፍርድ የትውልድ ነውና የህዝብ ጥሪው አይቀ ማን አንተ ባለ ሳምንት ቀም በጨለማ ሀገርግም ግንቦት 20 ተጠርተሃል እንካጽዋህን ተቀበል ኢትዮጵያን የጋጥካትን መርዝ አንተም ተራህን ፍትበል አገሩ የተሸጠ ሰው መቀያ የለውም ስሩ እንደ አሜሪካ ቀይ ህንድ ከምድር ይነቀላል ዘው ታውቀዋለህ የኢትዮጵያ ህዝብ አገር በማስከበር ሙያ አባቶች ለነጻነት ነበሩ ያለማራያ ዛሬ ግን በምትገጽ ላይ ማንንም የለ እንዳንተ ባይ ባንድ ዘረኛ ጎጥ ባንዳ የተፈነገፍክ ጥያ ሳጥናኤል በእብሪተኝነት የእግዚአብሔር መንግስት የኔ ነው ብሎ ዳንደመ እሳትን በቅጣት እንዳለበሰው ተምዛሬ ግን ቦታ የህዝቡን መንግስት ሰርቀህ እንደተፈራጠጥ ካብደህ በህዝብ ትሮት ፊት ቀርበህ ያንንም ክንት ለብሳለህ ግንቦት እንደ ሽንኩር በርሜል ሞራልህ ቢደርቅም ስሙ የህዝብ እምነትና ፍቅር ባይዋጥልህም ስሙ ዲሞክራሲን በነልኝ እንኳን በአንድ ሰው አንድ ድምፅ አቅሙ ጸንቶ የደረጀው ስልሙ ሪፐብሊካን ወይ ዲሞክራት ተብሎ ቢገማገሙ ከፓርቲ በላይ ለህዝቡ በህግ እንዲዳረስ ጥቅሙ ለሀገር ፍቅር ለህዝብ እምነት ቆመ ነው እንጂ የለም ፈጣሪም በሁሉም ቋንቋ የፍቅር አምላክ ነው ስሙ ኢትዮጵያዊነትም ስልቱ መተማመንና ፍቅር ነው ህዝባዊ መሰረቱ ደግነት ወይ በፍቅር ስም ግን ሰው በጎሳ ሲነጣጠል በፍርሃቱ ተጠምቆ እንጂ ከልብ አምኖበትም አይደለም ዘመን መሸ ዘመን ጠባም ሽዳል ሄደ ደርግ መጣም ደርግ ሄደም ወያኔ መጣም ህዝብ የሚያምንበት ሰው እንጂ የሚከዳው ገዢ አላጣም ለማን ነበሩ ብለህ በህዝብ ስም ህዝብ በበሉን ግንቦት ቆጥረህ አውቀዋል አንተም ዛሬ በልተህ ህዝቡን ታውቀዋለህ የኢትዮጵያ ህዝብ ግንቦት ነገም ሊያንሰራፋ ዝምታይን ሽንፈት አድርጎ መቃብርክን እያስፋፋ በሽምቅ መርሿልና ተብትቦብህ አዲስ ዳታ በመተማመን ባህልህ በአገር ፍቅር ሰፊ ሳፋ በሁደት መንቀሳቀስ ነው ለህይወት ያለ ተስፋ በሁደት በተግባር ካልዋለች ከቶም ስለማትለማ ታትለማትለመልም የወሬ ጡት እየጠባች ወያኔ ሌባት ጋር ሲማጠጥ ያባትህ ትዳር ወገን የለውምና ያላልተመስተካከለ የጀግኖች ሰማዕታት ደጅ በውሾች መላስ ሲፈሰክ የኢትዮጵያ ተማሪ ታሪክ በጎሽ ሾተል ሲንበረከክ አማራው ኦሮሞው ትግሬው ደቡቡ ደሙ ሲቸለስ ህዝብ ለፍርድ ተነስቷል ተቃዋሚም ተንቀሳቀስ መንቀሳቀስ እንጂ በስልክ ለህብረት ተግባር መታደም ሰላማዊ ትግል ማለት ለሞት ማጎብደድ አይደለም ያለም ሰላም ትግል አባት ጋንዲም አጎብድዱ አላል ተኝታችሁ ሙቱ ብሎ ማንዴላም አላስተማረ ልክ በተግባራዊውን ሰላም በሁደት እንድታገኙት የዲሞክራሲን ባላንጣ በጥምር ስልታችሁ ጣሉት እያሉ ነው ያስተማሩት የሰላም ትግል የመሩት ያለምን መልክ የለወጡት ድርጅቶችን ድል የመቱት ተንቀሳቀሱ ነው ያሉት አዲስ የተግባር አቅጣጫ በሁደት ስልት እንዲቀየስ በጥቃቅን ልዩነት ላይ በንትርክ መፋለስ ከእንግዲህ ግንቦት 20 ቀን ዳግመኛ ለዓመት እንዳይደርስ እንዲሞት እንዲደመሰስ ስሙ ከታሪክ ተፍቆ በደም ቀለም እንዲጣረስ ሐምሌ 19 ቀን ጸድቆ በድል ዋዜማ እንዲቀደስ በግንቦት 20 ቀን ሞት ላይ ቆሞ በመቃብሩ ፈርስ የተቃዋሚዎች ህብረት የድል ርችት እንዲተኮስ አዲስ የተግባር አቅጣጫ በሁደት ስልት መቀየር እንጂ ታውቃለ ተቃሚ ግዜ ለም ለማልቀስ በዩነት ተመካሰስ ባ ወለምታ ተመዋቀስ ተመዋቀስ በኢትዮጵያ አምላክ ተንከሳቀስ የኢትዮጵያ ህዝብ ታውቃለ ግዜ ለም ለማልቀስ ስለነፍስ ስለነፍስ ከምድር ላይ ሳትደመሰስ ወያኔ ሳይፈጅ በፊት ከነስልጣኑ በማፍረስ ተጠቃማዊው ህብረት ጎን ባገር አምላክ ተንከሳቀስ ይدرس ለግንቦት አንድ ለ12 አመት ከፈል ለኢትዮጵያ ዘጠቀ ዛሬ በህብረት ጉባኤ ለተወጣከው በቀደ በስልጣን ዋዜማ ተጨነገፈው ወጡ ታማኝነት ክስረት ለተላበሰው መጻጉ ይدرس ለግንቦት አንድ ለአገር ቆርጦ ቻችለተን ለህዝብ ክብር ቀም ለሌባው የሌቦች ዳኝ ለሃይማኖቱ ሽብርተኛ ለዜግነቱ ዘረኝ ለቅኝ ገዢ መልእክተኛ ይድረስ ለግንቦት ያቀን ለኢትዮጵያ ህዝብ ሰጠን ለዲሞክራሲ መቀኝ ለነጻነት ቆማርተኛ ለአዲሱ ፊደል መልእክተኛ ለህዝብ ደም ቆማርተኛ ስራ ሁለት አመት ሙሉ ጫይ ሞገድ ሲጣመት የተቃዋሚው በተቃዋሚው ክብረት ድምጽ ባሳደረብህ መደንግጥ እንዳስ ጨነገፋት አድጊ ችል ሞት ወደቀስ ይቦት ደምበር ጨልማ በትልስም የቡሽ ግውስጥ በትሆንም ቀኝ ግዛት ቅምጥ ሉዓላዊነትም ብትድት በሰላይ ሴታዳሪ ተማቀበት ብታሽቀበት እንደሰስ ለጽታን ችግዜ ትግረናበት ግንቦት መርደሆን በልተሁ ተስካሪ ወጥቷል በቅልጥጥ ራስህ በሸረብከው ገመድ ይሸቅላል ህዝቡ በርግጥ ሁሉ ሊቀመንበር ኩራትና ኮራ ባክቦት ስለጋበላችሁን በጥሙና ስላደመጣችሁን ኢትዮጵያ አምላክ ያክብራችሁ ሰላም
ጋገ ይከፈፈ ፍርጎሹ